ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ዝግጅታችን ፋሽስታዊ ደርግ በንግሌ ቦረና አካባቢ የጨፈጨፋቸውን የኢሃፓ አባላት ደጋፊዎችና ቤተሰቦቻቸውን በሚመለከት በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 3 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ ታማኝና ነባር አገልጋይ የነበረው አባዱላ ገመዳ አሁን ካለበት ያፈጉባኤ ስልጣን መልቀቁን በመግለጽ የመልቀቂያ ደብዳቤ ያስገባ መሆኑና የሚመለከተው ክፍልም ያጸደቀለት መሆኑን የዜና ምንጮች ዘግበዋል። ይህ ዜና ይፋ የሆነው የወያኔ ፓርላማ ከሚከፈትበት ከሰኞ መስከረም 29 ቀን ሁለት ቀን ቀደም ብሎ ሲሆን የወያኔ ዜና ማሰራጫዎች ስለ ጉዳዩ ምንም የተናገሩት ጉዳይ ባይኖርም አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ዜናውን አረጋግጦ ዘግበዋል። አባዱላ የመልቀቂያ ደብዳቤውን ያስገባው ከ15 ቀናት በፊት መሆኑ ሲታወቅ፣ ለመልቀቁ ዋነኛ ምክንያት በምስራቅ ኢትዮጵያ ከ150 ሺህ በላይ የኦሮምኛ ተናጋሪ ኢትዮጵያውያን ከቤት ንብረታቸው በማፈናቀል ሂደት ውስጥ የፌዴራሉ የጸጥታ ኃይሎች ሚና ነበራቸው በማለት ነው ሲል አንዳንድ ምንጮች ዘግበዋል። ከዚህ ቀደም ማስተር ፕላኑን በመቃወም ብዙዎች ሞተው በብዙ ሺህ የሚቆጠሩ ለእስር ሲዳረጉና ባለፈው ዓመት ደግሞ በኢሬቻ በዓል ለመብታቸው በጩሁ በግፍ ሲጨፈጨፉ ጆሮ ደባ ልበስ ያለው አባዱላ ዛሬ በሐረርጌ በተፈናቀሉ ኢትዮጵያውያን ምክንያት ስልጣን ለቀቁ ቢል ፍጹም ተአማኒነት የለውም የሚሉ ብዙዎች ናቸው። ባለፈው ጥቂት ቀናት በአባዱላና በቀንደኛ የወያኔ ባለስልጣኖች መካከል ግጭትና ውጥረት የነበረው መሆኑም ተገልጿል። አባዱላ እስከዛሬ በስራው ገበታ ላይ ያለ መሆኑን የተገለጸ ሲሆን ምናልባት ሰኞ በሚከፈተው የምክር ቤት መክፈቻ ላይ ተገኝቶ ምክር ቤቱ መልቀቂያውን ተቀብሎ ሌላ አፈጉባኤ ከተመረጠ በኋላ ይሰናበት ይሆናል ተብሏል። አባዱላ ወያኔ በከፍተኛ ደረጃ ያገለገለ ሲሆን ከዚህ በፊት በተለያዩ ቦታዎች ስልጣን ተሰጥቶት መስራቱና በየቦታው በርካታ ገንዘብ ዘርፎ የባንክ የሆቴሎችና የኢንዱስትሪ አክሲዮን ባለቤት መሆኑ ይታወቃል። የአባዱላ ስልጣን መልቀቅ በወያኔ ከፍተኛ ባለስልጣኖችና በተለጣፊ ድርጅቶች ኃላፊዎች መካከል ያለውን ውጥረት የሚገልጽ ሲሆን በግለሰቡ ላይ ምን እንደሚደርስበት ወደፊት የሚታይ ይሆናል። በመስከረም ወር የእቃዎች ዋጋ ንረት 10.8 ከመቶ መድረሱን የማዕከላዊ ስታቲስቲክስ ጽሕፈት ቤት አርብ መስከረም 26 ቀን ካሰፈረው ዘገባ ለማወቅ ተችሏል። በመረጃው መሰረት የምግብ እቃዎች ዋጋ ካለፈው ወር ቀንሷል ቢባልም በዚህ ወር 13.2 ከመቶ መጨመሩ ችግሩ የገላ መሆኑን ያሳያል ተብሏል። ምግብ ነክ ያልሆኑ ቁሳቁሶች ደግሞ በ8.1 ከመቶ የዋጋ ጭማሪ ማሳየታቸው ታውቋል። ድንበር የለሽ ሐኪሞች የተባለው ድርጅት አርብ መስከረም 26 ቀን ይፋ ባደረገው ዘገባ ባለፉት 3 ተከታታይ የክረምት ወራት በቂ ዝናብ ባለመገኘቱ ምክንያት ሰፋፊ የሆኑ አካባቢዎች ከፍተኛ አደጋ ላይ መሆናቸው ገልጿል። በእነዚህ ቦታዎች ምርት በበቂ አለመመረቱ፣ የቀንድ ከብቶች በብዛት መሞታቸውና የምግብና የውሃ እጥረት መከሰቱ ችግሩን ያጎላው መሆኑን አትቷል። ከሁሉም አካባቢዎች በጽኑ የተጎዳው የኦጋዴን አካባቢ መሆኑን ጠቁሞ አካባቢው በተመጣጠነ የምግብ እጥረትና በተላላፊ በሽታዎች ክፉኛ የተጎዳ መሆኑን ዘግቧል። በኦጋዴን ዶሎ በተባለው ቦታ ከፍተኛ ቁጥር ያላቸው ሕፃናት የተመጣጠነ ምግብ ባለማግኘታቸው ጉዳት የደረሰባቸው መሆኑን ገልጾ ባለፉት 10 ዓመታት ውስጥ ከታዩት የአሁኑ አስከፊ መሆኑን ዘርዝሯል። ይህን የምግብ እጥረት ለማስወገድ ተቋሙ ቋሚና ተመላላሽ አገልግሎቶችን በማመቻቸት ባለፉት 10 ወራት ብቻ ለ12300 ሕፃናት አገልግሎት የሰጠ መሆኑን ገልጿል። ወያኔ አተት በማለት ለሽፋን የሚጠራው የኮሌራ በሽታ በስፋት መሰራጨቱን ጠቁሞ ገልጾ በዚህ በኩል 16,000 ዜጎች የሕክምና አገልግሎት መስጠቱን ዘርዝሯል። ሌሎች አካባቢዎች በተመሳሳይ መንገድ የተጎዱ መሆናቸውን ጠቅሶ የእርዳታ ሰጪ ድርጅቶች አሰራራቸውን ከሁኔታው ጋር አስተካክለውና አቅማቸውን አሳድገው የእርዳታ አገልግሎታቸውን አጠናክረው መቀጠል ይኖርባቸዋልም ብሏል። የዚምባብዌ ፕሬዝዳንት ሙጋቤን ተካሉ ተብሎ የነበሩት ምክትል ፕሬዝዳንት ከፕሬዝዳንቱ ጋር ያላቸው ልዩነት እየጎላ የመጣ መሆኑ ታወቀ። ከነጻነቱ ትግል ጊዜ ጀምሮ የሙጋቤ የቅርብ ጓደኛና ወዳጅ የነበሩት ግለሰብ ከቅርብ ጊዜ ወዲህ በሙጋቤ ተከታታይ ወቀሳና ወገዛ የደረሰባቸው ሲሆን የሙጋቤ ባለቤት ግሬስ ሙጋቤም መንግስትን ሊገለብጥ ያሴረ ነው በማለት የከሰሳቸው መሆኑ ታውቋል። ምክትል ፕሬዝዳንቱ ሐሙስ ዕለት ለፕሬዝዳንት ሙጋቤ ያላቸውን ታማኝነት የገለጹ ቢሆንም በሁለቱ መሪዎች መካከል የሚታየው ውጥረት በገዢው ፓርቲ ውስጥ ያለውን መከፋፈል ያሳያል ተብሏል። ከሁለት ዓመት በፊት በሊቢያ በአይሲስ አሸባሪዎች አንገታቸው ተቀልቶ የተገደሉ የነበሩት የግብጽ ኮፕቲክ ክርስቲያኖች አስክሬን የተገኘ መሆኑን ከመንግስት ጋር ግንኙነት ያለውና ጸረ አይሲስ የሆነው ቡድን ቅዳሜ መስከረም 27 በሰጠው መግለጫ ገልጿል። ቡድኑ ወንጀሉን የፈጸሙት የአይሲስ አባላት ከአንድ ዓመት በፊት መታሰራቸውን ገልጾ ሰዎቹን ስለገደሉበት ሁኔታ ዝርዝር መረጃ ሰጥቷል ተብሏል። በግፍ የተገደሉት የግብጽ ኮፕቲክ ክርስቲያን አባላት አስክሬኖች ለቤተሰቦቻቸው ለማስረከብ ዝግጅት እየተደረገ መሆኑን ቡድኑ ጨምሮ ገልጿል።
በናይጀር ከሶስት ቀናት በፊት በደረሰ የደፈጣ ጥቃት ምክንያት መዳረሻው ጠፍቶ የነበረ አንድ የአሜሪካ ወታደር ሞቶ የተገኘ መሆኑ ታወቀ። ከሁለት ቀናት ፍለጋ በኋላ አርብ መስከረም 26 ቀን የወታደሩ አስከሬን የተገኘው የደፈጣው ጥቃት ከተደረገበት አካባቢ ሲሆን ወዲያውኑ በአውሮፕላን ወደ አገሩ ተሸኝቷል ተብሏል። በደፈጣው የሞቱት የአሜሪካ ወታደሮችና መኮንኖች ቁጥር ወደ 4 የተጠጋ ሲሆን ሌሎች 2 የአሜሪካ ወታደሮችና 8 የናይጀር ወታደሮች የቆሰሉ መሆናቸው ታውቋል። በተባበሩት መንግስታት ድርጅት ስር የትምህርት የሳይንስና የባህል ድርጅትን እንዲመሩ የተጠቆሙት ግብጻዊቷ ሙሺራ ካታብ ከተለያዩ የግብጽ የሰብአዊ ድርጅቶች ተቃውሞ የገጠማቸው መሆኑ ታወቀ። 6 የግብጽ የሰብአዊ መብት ድርጅቶች አርብ መስከረም 26 ቀን ባወጡት የጋራ መግለጫ በግብጽ መንግስት በርካታ ቤተመጻሕፍት ሲዘጉና የባህል ተቋሞች ላይ ጥቃት ሲደርስባቸው ሴትዮዋ ምንም ያልተናገሩ ከመሆናቸውም በላይ ተባባሪ ነበሩ በማለት ክስ አቅርቦባቸው ዩኔስኮ ጥቆማውን እንዳይቀበል ተማጽነዋል። ተቃውሞውን ካቀረቡት ተቋሞች መካከል የካይሮ የሰብአዊ መብት ኢንስቲትዩት እና በሴቶች ጉዳይ በጥናት ስራ ላይ የተሰማራው ናዝራ የተባሉ ተቋሞች ይገኙባቸዋል።
በዛሬ ያለን ዜና በዚሁ ተጠናቀቀ።
Sagis kanto sausan gadat legal poleni lalai male fun rasto ai kal man taragat ya ho
የታባቱ
ሞትን ይሙት
ያሆር እስሞላ ወድቃስ ከተሰበረ ሞት እንደሽክላ
ባካችሁ ዘመዶቼ ሞት
ሞትም አብሮኝ ይሞት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአጥንቴ በታች ቅበሩት
ተባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥናሉት አውግዙት
በሙሾ ግነን አትበሉት
በሞቴ እንዳታስደስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ ካትቼ
በሰግዴ ብቀበር ሞቼ
ተጸድቅ ነበር ባትረሱ
በእንባውሌን ባታፈርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሻ ይክሰል በልልታ ብርሃን ይንበልበል
برفتين دات تافيش بين بسر جين دات تالكش بين
جسش بجنك اي ورش
بش بازن اي لابس
بودش موت ايش انش بابا اينش اي قادر
يموت قسمو اندي سبر
اون عدرا عدرات شهو يموت هلين تقبلون دستاين تكافلون
لن الساموت اي قلم لفسارف تاوكوين
بدور زيش كستا اسكبرون
بلل تاوكوزو اسحجبوين بطورو چبو اسحطرون
چبجباتشو بسلتو يورد
زاف قطلو مابروس كيرد هاگر مدرو اقرارا
حسيت نو يبل جوب بيرا
سرگي نو يمتادا كيرا
اندي سميت سيفلق اللق سيفن الدق سيگل حموت
توماتاو سيوات بلابوت
هويتا بهويتا سيراكوت
مسال فيا مقبيا سياطا فرات غبناو سيراكوت
مقاربيا فنچ سياطا بينلتا سيوگر بسوت بچا نو موت راسو منو
እባካችሁ ዘመዶቼ ስሞት ሞትም ማብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ካጥንቴ በታች ቀበሩት
አራና ግርግዳ በወ
كمزعفت ሕይወት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 3 ዳዊትና ዘርአይ እውነትም ደም የምጠጡ ዋጋንን ትመስለዋል። አዳነን ባቆም የሚባል ልጅ መለመለኝ ዲሞክራሲያ አስነበበኝ እያልኩ መናገር ሲጀምር የትቀበሌ ነው ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ፣ ጨሱ። አሃ እቺ የአባ ታክቲክ ማናባክ ልታታልል ነው አንት የበከትካ ናርኮ። ከዚያ ወዲያ ዱላቸው አይነት የለውም፣ በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ፣ ተጠቀለልኩ። ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳው። አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ መቃብሬን መባሴን ገልጾልኝ፣ እነሱም ሌላውን ጓድ ወደ ማሰቃየት እኔም ወደ ወታደሩ ኪስ ክፍል ተፋጠጥ። ወታደር ተስፋዬ በግቡ የፔናልቲ ኤሪያ የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተቅለሰለሰ አንተ ገና ልጅ ነህ፣ ለምን ትሰቃያለህ? ያሳሳቱህ ሌሎች አለኝ። ሌሎች ጓዶች የሰጡትን ቃል አሳየኝ፣ ፊርማቸውንም። አንተ በእነዚህ አይን በጣም ተራ ነህ። ስለዚህ ያባ እንዳለቀላት አውቀህ የበኩልህን እያስታወስክ ንገረኝ አለ። በርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ። ልደብቅ የማይቻለኝን ነገር፣ ለጸጸት የማይደርገኝን የተወሰነ ስራዬንና ግንኙነቴን፣ ስቃይን ለመቀነስ አመንኩ፣ አስመዘገብኩ። በጭፍጨፋው በምርመራው ኢንፎርሜሽን መረጃ በብዛት ስላገኙ ካድሬዎች በጥድፊያ ይዋከባሉ፣ ከቀበሌ ቀበሌ ይበራሉ። ያም 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 ሁሉም እየተነደፈ ነው። በብዙዎች ላይ ይህ ነው የማይባል ግፍ ሰሩ። በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ። በኋላ በሁለተኛው ቀን ደም ሸንቻለሁ። በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር። የግሮቼም ጣቶች ለረጅም ጊዜ ደማዝለው በልዘው ነበር። ዳኑ ህሊናዬ ግን ዛሬም ደም እንደቋጠረ ህመሙ እንደተሰማው አለ። ትልቅ ባልሆንም ትልቅ ሥራ መምህር መሰለ ወንድሙ። ኢትዮጵያንና ህዝቧን እንደ ደራሽ ውሃ ያጥለቀለቃት የለውጥ ማዕበል የኔንም ህይወት ጎብኝቶ ነበር። በተማሪ ንቅናቄ የጨሁንለት የመሬትና የመብት ጥያቄ በተሳትፎ ሲተረጎም ማስተዋልን መምረጥን መወሰንን እያላመደን መጣ። ካልተከበረለት የድሃው ልጅ መብቱ ምን ልዩነት አለው ህይወቱና ሞቱ ያልንለትን የድሃ ልጅ እንዳይሆን ከፈለክ የልጅ ልጅህ ገባር አንተም ተሰዋና ልጅህ ሞትን ይማር ብለን በአደባባይ ለመሬቱ ባለቤትነት የጮህንለትን ገበሬ በአካል ለመገናኘት ወደ ከተሜውና ገጠሬው በነጠላ ጨዋቃ ዜማ ታጅበን ስንዘምትና አገር በእልልታ ሲቀበለን የነበረውን ወዳጅነት ግለቱ ሳይበርድ በስራ ላይ ለማዋል በመስክ ስንፈትሸው የተፈጠረው ግጭት እሳት ወለደ። ባንድ ጎኑ የሚያበስል በሌላ ጎኑ የሚያቃጥል ትግል እድገት በህብረት የዘመትኩት በሲዳማው ክፍለ ሀገር አገረ ማርያም ወረዳ ነው። ገበሬውን በማንቃትና በማስተማር 80 የገበሬ ማህበራት አደረጀን። ገበሬው ከፊውዳሎች እጅ አፈተለከ፣ ፊውዳሎች አኮረፉ። በገበሬው ላይ ባፈጠጠ አይናቸው ዘማቹን ይገረምሙት ስሙንም ያሳምሙት ገቡ። የክርስቲያን ልጆች ካረመኔ ጋር አብረው የጨዋውን ልጅ ሊያስጨርሱት ነው እያሉ ወሬ ያናፍሱ ጀመር። ውጥረት ሰፈነ። ሻለቃ ታከለ ወልዴ የአውራጃው አስተዳደር እና አቶ ኤሌማ ኤሌሹን ገመሬ አሴማንና እውቅ የገበሬ መሪዎችንና ደሃ አርሶ አደሮችን ጎለልቻ በሚባል ቦታ በአንድ ያልተጠናቀቀ የክሊኒክ ህንፃ ውስጥ በስብሰባ ላይ እንዳሉ በ27ኛ ሻለቃ ጦር አስከብቦ 179 ሰዎችን በተወሰነች ሰዓት በመትረየስ አስፈጀ። ጎለልቻ በደም ታጠበች። የአገረ ማርያም ገበሬ ያለውን መሳሪያ ሰለጠውን ይዞ በጀባ ስሬ ገደል ሸፈተ። የከተማው ቤቶች በእሳት ጋዩ። የከተማው የአስፋልት ሬንጅ እንደ ቅቤ ቀለጠ። ሽብርና ፍጅት አገረ ማርያምን አራዳት። በዚህ ወቅት ነበር ዘማቹ በየንዑስ ጣቢያው ዘመቻውን ለማቋረጥ አቋም ላይ የደረሰውና እኔም ስለ ትግል የሚያስፈልገኝን የህሊና ስንቅ ቋጥሬ የወጣሁት። ከዘመቻ መልስ በይርጋለም ትምህርትና ትግል ትከሻ ለትከሻ ተደጋግፈው ጥቂት ተጓዙ። ውስጥ ውስጡን ሲብላላ የነበረው የትምህርት ከድል በኋላ ሐሳብ እያየለ በመምጣቱ በሁለት እኩያ በሆኑ የፖለቲካ ኃይሎች መካከል የተከሰተው የመስመር ልዩነት በበለጠ እየጎላ መጣ። የመማሪያ ክፍል ሰሌዳዎች ጠዋት የኢህአፓን አቋም ካንጸባረቁ ረፋዱን ደግሞ የመይሶንን። ዛሬ የኢህአፓ ደጋፊ ነገ ደግሞ የመይሶን ደጋፊ በጠመኔ ይወጋገዛሉ። ቅራኔው ተባ። ሁሉም በየዓላማው አደባ። የፕሮፓጋንዳ ውጊያው ወደ ጠመንጃ ዞረ። በዚህ ምዕራፍ ከመንግስት የወገነው መይሶን መሲንቾን፣ ቢራን፣ ጠዲቾን፣ ፌሮን የእስር ማዕከላት በማድረግ ወጣቱን ካጎረ በኋላ አካልን በግርፋት በማቁሰል ቁስልን በወረቀት በማቃጠል በብልት ኮዳ በማንጠልጠል ጥፍር በፒንሳ በመንቀል ምላስ በመቁረጥ አብዛኛዎቹን ካሰቃዩ በኋላ ያለ ፍርድ እነ ከበደ ገብረሃናን ከነ ወንድምየው አጥዮስ ተክለ ማርያምን ታዬ አሳምነውን ቸሩ ወልዴን መኮንንና ሌሎች የዘነጋቸው ወጣቶችን ረሸኑ። በመቀጠልም
ከተማይቱን ባሰሳ ሲያምሱ በድርጅታዊ ስራ ላይ እንዳለው በመንከር ግርማ የሚመራ አሳሽ ቡድን ያደረገውን ከበባ በሚገርም ቅልጥፍና ድቅድቁን ጨለማና የቡናውን ትግል በመጣስ በወይም ማቅጣጫ አመለጥኩ። መንከር በቅርቡ ስለሚያውቀኝ የተሰቀለ ጃኬቴን በማግኘቱ በተሰቡን በውድቅት አስጨንቆ ዘልፎ ዝቶ በመሄዱ በከተማ ለመቆየትና ለመስራት ስላስቸገረ በድርጅቱ አማካኝነት ወደ ነገሌ ተሸኘው። ወደ ነገሌ ያደረኩት ጉዞ በሚያስፈራ የጨለማ ዋሻ ውስጥ የማለፍ ያህል ነበር። ለሰው ልጅ ክብር ያልሰጠ መንግስት በፍተሻ በንብረት ላይ የሚያደርሰው ጥፋት ይሄ ነው አይባልም። ሻንጣ ይዘነጠላል፣ ፍራሽ ይቀደዳል። የማይደረግ ነገር አልነበረም። ነገሌ ገባው። በአምሳለቃ አፈወርቅ የሚመራ ቡድን እቃ ይፈትሻል። አንድ ደብዳቤ ያገኙ፣ ከነገሌ ወደ ይርጋለም የተላከ። ውዲቱ ገብረ ሚካኤል ላቦዘነች ላሚሶ የላከችው ነበር። ባንዳዎችን ስለመደብደባቸውና ትምህርት ማቆማቸውን የሚገልጽ። አቦዘነችን በጥፊ አጮላት፣ እያዋከቡ ወሰዷት። ፍተሻው ጠበቀ። ሻንጣዬ ተበረበረ። ነጻ። ይዤው የመጣሁት የጓደኛዬ የብረት ሳጥን ግን ቁልፍ ባለመኖሩ ሳጥኑ ወደ ጣቢያ፣ እኔ ወደ ቤቴ በቀጠሮ ተለያየን። ጧት ቁልፉ ሲሰበር በውስጡ ኦሞ፣ ካሜራ፣ መጻሕፍት፣ ማህተም፣ ደርግን የሚያወግዝ ግጥም ተገኘ። አከተመልኝ። አፈወርቅ በሰፊ እጁ በጥፊ አይነ ስቤን አጠፋኝ። እርግጫው፣ ቡጢው፣ የማርያም ጠላት ሆንኩ። ሲበዛብኝ ጣቢያው ወለል ላይ ጭብጥ ብዬ ተኛው። ስልክ ተደወለ። ወዲያው አቶ ታደሰና ሻለቃ ከፍ ያለው መጡ። የተገኘውን ተመለከቱ። ቃሌን እንድሰጥ አዘው ሄዱ። በሶስተኛው ቀን መቶ አለቃ ኃይለ ጊዮርጊስ ደህንነት ቢሮ አደረሰኝ። በአቶ ታደሰና በረዳታቸው ሰለሞን ከተጠፈጠፍኩ በኋላ ወደ አውራጃው ፖሊስ ተወሰድኩ። ወታደር ተስፋዬ ሮበሌ የፖሊስ መርማሪ በርካታ ካድሬዎች ወዳሉበት ክፍል ይዞኝ ገባ። የመጀመሪያው ዙር ጥቃት በአይናቸው ጨረር ተፈጸመ። ፊታቸው የሲኦል ደጅ መሰለኝ። እንደገባው ሁለት አማራጭ ሰጡኝ። ኢህአፓ ነህ ወይስ አይደለህም? አይደለሁም አልኩ። አንዱ በጫማ ሌላው በክርኑ ሌላኛው በቡጢ አፍንጫዬንና አይኔን ክፉኛ መቱኝ። በዚህ ሰዓት የነፍስያዬን ዘልዬ ጠረጴዛ ስር ገባሁ። ገረማቸው። በድል አድራጊነት ተሳሳቁ። ማየት ተሳነኝ። የተጣደፈው ምት አስመለሰኝ። ሁኔታዬ ይባስ ያስቃቸው ጀመር። አውካኩ። ናውጣ አለኝ። አሻፈረኝ አልኩ። ፊቴ አበጠ። የተመታው አይኔ ከተፈጥሯዊ እርግብግቦሹ ውጪ ይንቀጠቀጣል። አንዱ ካድሬ እጄን ይዞ አወጣኝና አንት ቀጫጫ፣ በኋላ በግድ ትናገራለህ፣ አሁን ሂድ ውጣ ብሎ ደጅ ላለው ፖሊስ አስረከበኝ። በታሰርኩኝ በስምንተኛውና በ15ኛው ቀን በተደረገብኝ ተደጋጋሚ የእንግልት ምርመራ እንዳልክድ እጅ ከፍንጅ ተይዣለሁ። እንዳላምንም ለጉዳዩ ባለቤት ከሆንኩኝ የሚያስጠፋኝ በመሆኑ ሲበተን ለቅሜ ያመጣሁት መሆኑን አምኜ ቃሌን ሰጠው። በ22ኛው ቀን አውራጃ አስተዳደር ቀረብኩ። ቢሮው በቀበሌ ሊቃነ መናብርት፣ በገበሬ ተመራጮች፣ በካድሬዎችና በሚመለከታቸው ባለስልጣናት ተሞልቷል። ፊት ለፊት የብርጌዱ ጥብቅ አዛዥ ኮሎኔል ረጋሳ ጅማ ጢማቸውን ገምደው በግርማ ሞገስ ተቀምጠዋል። ደነገጥኩ። ጉባኤው በመሟላቱ ሪፖርቱ በዶኩመንት ተጠናክሮ ተነበበ። የፍርድ ሐሳብ መስጠት ተጀመረ። አንድ የማላውቀው የገበሬ ተመራጭ ይህንን አውቆ የሰራ አይመስለኝም፣ ቢያውቅ ኖሮ የሚያስገድለውን ነገር በሳጥን ይዞ አይመጣም ነበር። አባትና መንግስት ልጅ ሲያጠፉ ይመክራል፣ በኋላም ይቆነጥጣል። ስለዚህ በቁንጥጫ ይታለፍ አለ። ሌላው የመደብ ጀርባው ተጠንቶና ታውቆ በእስር ይቀጣ ብሎ አስተያየት ሰነዘረ። ሌሎችም ሐሳቦች ተሰንዝረው በወህኒ እንድቆይ ወሰኑ። በዚህ አጋጣሚ በፍጹም ያልታሰበ ነገር ተከሰተ። ወላጅናቴ ዘቦቹን እንዴት እንዳለፈች ሳይታወቅ ሰተት ብላ ጉባኤው መሃል ነጠላዋን መሬት ላይ ዘርግታና ተደፍታ ጌታዬ ደሃ ነኝ፣ በድህነት ቆሎ ቆርጡሜ ያሳደግኩት ልጄ ነው ማሩልኝ ብላ እግራቸው ስር ወድቃ በእንባ ለመነች። ኮሎኔሉ በይ አዳምጥሻለሁ፣ ነጠላሽን አንሺ አንቺም ተነሺ ብለው አቅንተዋት ምንድነው ችግርሽ አሏት። ጌታዬ ጠግቦ በልቶ አያውቅም፣ የድሃ ልጄ ማሩልኝ ብላ ተማጸነች። ኮሎኔሉ ወደ እኔ ዞረው ስማ አንተ ይህ አብዮት አንተን ምን በደለህ አሉኝ። አቀረቀርኩ። ልጅሽ እንደ ድህነቱ አይደለም፣ ነገም በእጃችን ይገባል። አሁን ላንቺ ስል ውሳኔውን ሽሬዋለሁ፣ ይዘሽው ሂጂ በቃ። እሱ ግን ነገ ይሞታል አሉ። ካድሬው ዘርአይ ባዛዡ ቅር ተሰኝቶ ጌታዬ ማንም ነጠላዋን ባነጠፈች ነፍሰ ገዳይ ይለቀቃል እንዴ በማለት ያወለቀውን ባርኔጣ በትከሻው ጥብጣብ ከተተ። ኮሎኔሉ በሚፋጭ አይን ገርምመውት ለወህኒ የተጻፈውን ዋራንት ቦጫጭቀው ወደ ቅርጫት ጣሉት። ማመንም አልቻልኩም። እናቴም እልልታዋን አገለጠች። ከግቢው ተሰወርን። በ1970 ዓመተ ምህረት ድርጅታችን ሲመታ የነበረኝ ተሳትፎ በመጋለጡ እፈለግ ነበር። በየካቲት ወር የማላስታውሰው ቀን ተሰውሬ ከቆየሁበት መጥቼ እቤት አድሬ ሌሊት ልወጣ ስል ቤታችን ተከቧል። የድርጅቱን ምስጢር አሳልፌ እስከምሰጥ ያለውን የአካል ስቃይና የመጨረሻውን ፍርድ ሳስብ ራሴን ማጥፋት ተመኘው። አንድ ወታደር በሩን በርግዶ ገባና ደገነብኝ። ቤተሰቦቼ ተርበተበቱ። እዚያው የሚገለኝ መሰላቸው። ታጅቤ ወጣሁ። ደህንነት ቢሮ እንደደረስ ኦ ተፈላጊው ወንበዴ ኬት ተያዘ በማለት አቶ ታደሰ አግላገጠ። ወደ ተጨናነቀው የእስር ክፍል ተወሰድኩ። የክፍሉ ጠረን እንደ ሰው ማደሪያ አይደለም፣ ያልተለመደ ጠረን ይገፋተራል። በድብደባ የቆሰሉ ወጣቶች በሆዳቸው ተኝተዋል። የበረቱት ኩርምት ብለው ተቀምጠዋል። አብሬያቸው ዋልኩ አደርኩ። በማግስቱ ለምርመራ ተጠራው። በአንድ ክፍል አስገብተውኝ በሚቀጥለው ክፍል ሌላ ተመርማሪ ሲሰቃይ እንዳዳምጥ አደረጉኝ። በስነ ልቦናዊው ጦርነት ልቤ ራደ፣ ተጨነቅኩ። ጠርተው አስገቡኝ። በወለሉ ላይ ራሱን የሳተ ወጣት ተዘርሯል። አካባቢው በትውከት ተበላሽቷል። መርማሪው ይህን አናርኪስት አታውቀውም አለኝ። ባውቀውም አላውቀውም አልኩ። እንድታውቀው ይደረጋል ብሎ እጅና እግሬ በካቴና አስሮ ከጥፊ ጋር እንድቀመጥ አዞኝ ከክፍሉ ወጣ። ወጣቱን አሻግሬ ያየሁት ዘሪሁን ሚዲ ነበር። ጭንቅላቴ ውስጥ አንዳች ነገር አቃጨለ። ወዲያው መጡ። ካንጠለጠሉኝ በኋላ ከትውከቱ ላይ ጥቅሉን ካልሲ አንስተው ባፌ ከተቱ። መናገር ስትፈልግ በእጅ ምልክት ስጥ አሉኝና የዱላ ውርጅብኝ ቀጠለ። የሰራ አካላቴን አንዳች የሚቆጠቁጥ ንዝረት አኮማተረኝ። ተጨነቅኩ። ነፍስ ሲመጣብኝ እጄን አንቀሳቀስኩ። አወጡልኝ። እሺ የምትናገረው አለ አሉኝ። ኧረ ምን ልናገር አልኩ። እናት አፈር የበላች አባ፣ በስኳድነት የመለመለ ማን ነው? ቦምቡን እስከየት ነው የተገዛችሁት አሉኝ። እባካችሁ እኔ ምንም አላውቅም አልኩ። ካልሲውን መልሰው ጨመሩብኝ። የጠጣሁት ሻይ ልቤ ላይ ተንቀዋለለ። እንደ ተንጠለጠልኩ ለበቀኝ። ግፊቱ ባፍንጫዬ መጣ። ጭንቅላቴ ተቃጠለ። ራሴን ሳትኩ። ስነቃ በተነቃነቅ ቁጥር በሚጠብቀው ካቴና ውጥረት እጅና እግሬ አብጧል። ግንባሬ ቆስሏል። ወላልቅ ያለው አይዞህ፣ ሳይጠይቁ ታወራለህ፣ በሰፊው እንጨዋወታለን ብለው ጣቢያ ወስደው ጓደኞቼ መሃል ወረወሩኝ። በሶስተኛው ቀን በድብደባ የቆሰለ ገላይን በድጋሚ ካደሙኝ በኋላ ከታምራት ከበደ ጋር አገናኙኝ። ታምራት በዱላው ክፉኛ ተጎድቷል። ንገረው አሉት። መሌ ለወታደራዊ ክንፍ እንደመለመልኩ ነግሬያቸዋለሁ፣ አትደብቅ ብሎኝ አቀረቀረ። ወዲያው በርብርብ እየረጋገጡ አስወጡት። ለብልሃታቸው ይህን ቃል እንዲናገር ያስገደዱት ስለመሰለኝ አሁንም ዝግ ሆንኩ። በድጋሚ አንጠልጥለው ጠበጠቡኝ። በከፍተኛ ስቃይ ጮኹ። ቆዳዬ ሳይሆን ልቤ የሚንተፈተፍ መሰለኝ። ደከምኩ። እዛው እያለሁ በኃይሉ ተስፋዬ ተደብቀው የነበሩ 9 ቦምቦች አውጥቶ በመምጣቱ ትኩረታቸውን በመሳቡ አረፍኩ። በሁኔታው በእጅጉ ተስፋ ቆረጥኩ። ትልቅ ባይሆንም ትልቅ ሥራ ለመስራት ምኞት ነበረኝ። በዚህም የድርጅቱ ሕይወቴ መሆኑን መንፈሴ ቢያምንም፣ በወቅቱ ድብደባና ስቃይ አካሌ ቢደክምም አእምሮዬ ግን ጓዙን ጠቅሎ ወደ ምርኮ ካምፕ አልገባ ብሎ በተደጋጋሚ ተወገርኩ። ምስጢር ላለማውጣት ያለው ፍላጎት ከአካል ጥንካሬ ጋር ባለመመጣጠኑ ሐሳብና ተግባር ተለያዩ። በሦስተኛው ዙር ግርፋት ፍዳይን ካየው በኋላ ታምራት በኮድ ስሜ አደን በሆሪዞንታል ኮንታክት የተሰጠህን ዕቃ ስጣቸው አለኝ። የቱን ዕቃ አልኩት። በአበበሽ በኩል እንድታስቀምጥ የተሰጠህን ማቴሪያል ብሎ በንዴት ግድግዳውን በቡጢ መታ። ታምራት በጸጸት እየተቃጠለ እንደሆነ ተረዳው። ዕቃውን ላስረክብ ተስማማው። ማታ ተኝቼ ውስጠ ባዶነት ተሰማኝ። በምሬትና በሆደ ባሻነት ስሜት አለቀስኩ። ጠዋት ከአበበች ካሳ ጋር አገናኙን። ክፉኛ ተደብድባለች። ዓይኗ በደም ቀልቷል። ታላቅ መንፈሳዊ ጥንካሬ ግን በፊቷ አለ። አንቺ በይስቲ በቋንቋችሁ አነጋግሪው አላት። አቢቲ ኮስተር ብላ ካየችኝ በኋላ መሌ፣ የድርጅታችን መዋቅር ፈራርሷል። የተጋለጠውን አትደብቅ። አልቻልንም። ፈሽፋሻ የንዑስ ከበርቴ ባህሪያችን አይሎብን ለከበረ መስዋዕትነት ያልበቃን ከንቶች ሆነናል አለችኝ ፍርጥም ብላ። በዚህ ጊዜ ዳዊት ዝም በይ አንቺ ሸርሙጣ፣ የታሪክ አተላ ማናባሽ ላይ ነው የምትዝችው ብሎ በጥፊ ያቃጠላት። ተንገዳግዳ ቆመች። በሳግ ባታለቅስም እምባዋ ግን በእልህ በፊቷ ይወርድ ነበር። ጥንካሬዋ ገረመኝ። የደበቅኩትን ዕቃ፣ ጥይቶች፣ አውቶማቲክ ሳንጃ፣ ፓምፍሌቶች አስረከብኩ። በቂ ስላልመሰላቸው እናቶ ታደሰ ቤታችንን አመሱት። በመጨረሻ እያዳፉ ሲያስወጡኝ ዘራይ ብሩክ ስማ፣ አንተ ጸረ ሕዝብ፣ ደግመህ የማትመለስባትን ቤት ለአንዴና ለመጨረሻ ጊዜ ተሰናበት አለኝ። ለቤተሰቦቼ ሞቴን ማረጋገጡ ነበር። የቶርቹና የምርመራው ወንፊት ሁላችንንም እያጣራ በወህኒ አከማቸን። ከውስጣችን 25ቱ ሚያዝያ 3 ቀን 1970 ዓመተ ምህረት ተረሸኑ። ሞት ረግጦኝ ሳይሆን ተራምዶኝ አለፈ። ከዚያም ወዲህ በዳግማዊ ኢሃፓነት ተጠቁሜ በሳት ተቃጥያለሁ። የተለመደውን ስቃይ ተቀብያለሁ። በዚህም ምክንያት ዛሬም ተጠራጣሪነትን በውስጤ አምቄ ኑሮን በብቸኝነት የምመራ መከረኛ ፍጡር ሆኛለሁ። መምህር ወርቅ አገኘው ኃይለ ጊዮርጊስ ሚያዚያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት ሐዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያዕቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ሕዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከምሰጥ በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለሁ እንዳልተገኘሁ እያወቀ ትልቁ ኢሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራሄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሦስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው፣ ያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዐይኔ ስለ ተመለከትኩ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለሥልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖርኩ ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምሕረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቡ፣ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ።
ስለ ኤርትራ ሞጊያ ሲናገር አቡ አይምሰልሽ ደርግ የሚያወራው ሁሉ ሐሰት ነው እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ ድምፁን ተከትዬ ባዘንኩ አልሆነልኝም መሬቱን ቧጠጥኩ ለስንቱ ታቦት ተሳልኩ በተጋዘበት ሁሉ በሰው አገር ተሰደድኩ በመጨረሻ ቀሙኝ ብልህ ልጄን መሰለኮ እንደሚሞት ያውቅ ነበር አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ አላማ እኮ ነው በሞት እንኳን እንዳትጸጸች የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ ያቺ አንደበት ተዘጋች ብለው አለቀሱ ስሜቴን መቆጣጠር አቃተኝ ወይ ልጄ መስዬ አረቄ ቀቅዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ ሐዘኑ ረታቸው አነቡ ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ ልጄ አንድ ዕለት ምን ሆነ መሰለህ ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ እንዲያው ፍርሃት አልፈጠረበትም ስማ ቢገባህ የምንታገለው ለሕዝብ ነው ለአገር ነው ብታስተውል ላንተም ነው ሆዳም ብሎ ተናገረው ፖሊሱም ተቆጣ ተወራጨ እኔን አንቱ ያለኝ አንቺ ብሎ ባፈሙዝ እየገፋ አስወጣኝ እሱንም ወደ በረቱ ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ እምባዬ እንደሆን ደርቋል አንዴ ዲላ አንዴ ክብረ መንግሥት አንዴ ቦረና ዋና ይሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 አጥቢያ ገደሉት አለቀሱ ከዚያማ ምን እልሃለሁ ይሄ ቤት ዙሪያው ተከበበ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው ሰው ሁሉ ሸሸን ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን እሳት እንኳ ከቤታችን አይጫርም የሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልወልነው ነገር አለ ምን ያልተባልነው አለ ለማንም አረመኔ መወዳጃና መሻሻም ያሆንን ይኸው አለፈ በጣም የሚገርም ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ እማዬ እኔ ወታደርነት እቀጠራለሁ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል መሐንዲስ ነበር ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት እንደምቦሳ የሚቦርቅ ሜዳም የማይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው ጭምት ሆነ የሰው ድምፅ ጠላ ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ እኔ ፈራሁት ፈራሁለት ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ ቀመጣለሁ ስል መቼም ትግስጥሩ ነው ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ ይሃውሬ ምክንያት ካገኘ አይተወኝም አንድ ቀን ያጠፋኛል እኔ ወደ ውጭ መሄድ ፈልጌያለሁ አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው ያገሬን ሀብት አልዘረፍኩም ህዝቦቿንም አልበደልኩም ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ አሁንም እዛው ነው ይጽፍልኛል ድምጡንም አላጠፋብኝም ይረዳኛል ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል እድሜ ለመንግሥቱ ኃይለማርያም እያለኝ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚያ በቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፓ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመስክራለሁ ኑ እንመስክር እንድትል ያበቃ አምላክ እግዚአብሔር ይመስገን ብለው መሪቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም ማደረጓት ይገርማል ይሃፓ የወጣቶችን አምሮ ብቻ ሳይሆን የሆላጆችንም ልብ አብስሏል እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው ተሰነባበትን